ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንኳን በኢትዮጵያ በበሻሻም አይነት እናት ለልጆቿ ደግን ትመኛለች። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሊዘገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ብለውት ከነበር ደግ ምኞታቸውን የሚገልጽ ነው። ጨፍጫፊ አውሬ ትሆናለህ ብላ እናት
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ለወያኔም ለአረቡም ለአሜሪካም አገር ሽጦ ቤተ መንግስት ከገባ ጀምሮ እንኳን ንጉስ ሆን ሊባል በዚችውም ሸራፋ ስልጣኑ ህዝብን ፈሽቶና አገርን አተራምሶ ፋሽስቶችን አስንቆ ህዝብ አይንህን ላፈር እያለው ነው። ተጨባጩ ሁኔታ የሚሰጠው መልእክት እንኳን በኢትዮጵያ በበሻሻም አትነግስ የሚል ነው። እንኳን በኢትዮጵያ በበሻሻም አይነክስ በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ከዜናው ተከትሎ ይቀርባል። ከዚያም የወያኔና የኦሮሞማው የኮሎኔሉ ዘረኛ አገዛዞች የሰሩትን የዘር ማጥፋት ጄኖሳይድ ወንጀል አስመልክቶ በአምሮ በለጠ የቀረበውን ትንታኔ ሁለተኛ ክፍል እናሰማለን። የዛሬው ትንታኔ የኮሎኔሉ አገዛዝ የፈጸማቸውንና እየፈጸማቸው ያሉትን የዘር ማጥፋት ወንጀሎች በሚመለከት የቀረበ ነው። አሁን ወደ ዜናው።
የወፈፈው አገዛዝ ተላላሽው ያማራ ብልጽግና ዛሬ መኮድ አካባቢ ነሳልባ ካድሬውን ሰብስቦ ነበር። በከተራኛ ይልቃል የሚመረው ስራ አስፈጻሚ ህዝቡ ልክ ቢሆንም ወፈፈውን ኮሎኔል ፈርቶታል። የባዕድን ስራ አስፈጻሚ ከህዝቡ ይልቅ ኮሎኔሉን እንደፈራ በስብሰባው ገልጿል። የሀገር ሽማግሌ የዞን ስራ አስፈጻሚ የክፍለ ሀገር ካድሬ ባብዩ ውሳኔ ብዙም እንዳልተስማሙ ለማወቅ ችለናል። ይበንዲ እንዳለ ከሰዓት ባህር ዳር ተኩስ የነበረ ሲሆን አምስት ንጹሃን ተገለው ገዳዩ የእንቅልፋሙ ባዕድን ሚኒሻዎችም ጭምር እንዳሉበት እና እነዚህ ገዳይ አካላት ደግሞ ከህዝባዊ ውሳኔና ከደቦ ፍርድ እንደማያመልጡ ታውቋል። ከደጀን እስከ ባህር ዳር መንገድ ዝግ ሲሆን መከላከያ ደጀን ከተማ እንዳልገባ ለማወቅ ችለናል። ተሽከርካሪ መንቀሳቀስ እንዳልቻለና ወታደራዊ ደህንነቶች ግን ከደጀን እስከ ቢቸና ብሎም እስከ ባህር ዳር ውስጥ እንደተሰገሰጉ ለማወቅ ቻልን ሲሆን ከወዲሁ ህብረተሰቡ ጥንቃቄ እንዳደረገ ለማሳወቅ እንወዳለን። ደብረ ብርሃንና ሸዋን ሊዋደም የመጣው የወዴት ታጣቂ ጫጫ ከተባለ ቦታ አካባቢ ኃይሉን እንደገና እያደራጀ ነው። ያንዳንዱ መከላከያ የመተኮስ ሞራል የሌለው ሲሆን መራዊ ትናንትና የተኮሱት እስካሁን በከበባ ውስጥ እንደሆኑ መሳሪያቸውን የሸጡ ሲቪል መስለው ለማለፍ የሞከሩ የመከላከያ ኃይሎችም እንዳሉ ታውቋል። በተያያዘ ወሎ ኮምቦልቻ ያገዛዙ ታጣቂዎች በንጹሃን ላይ ከፍተኛ ጉዳት አድርሰዋል። ግን ወሎ እስካሁን አልተንበረከከም። ህዝብ ሲያሸንፍ የቀጥረኞቹ የመግለጫ ጋጋታ ተጠናክሮ ቀጥሏል። የሚገርመው ግን ከዚህ በስተጀርባም የሚሰሩት ስራ ነው። በሐሳብና አጀንዳ የበላይነት የተበለጠው አገዛዙ ይህ ህገወጥ ውሳኔ ህጋዊ ለማስመሰል ብዙ እየደከመ ቢሆንም በህብረተሰቡ ዘንድ ግን ሙሉ በሙሉ ተቀባይነት አጥቷል። በየመግለጫው እየሄዳችሁ ለጥፉት ተብለው ተዛዚ ወረደላቸው ካድሮቹ በክፍለ ከተማ በዞን አስተያየት ተጽፎ ሲታደሉ ውሏል። የገዢው ፓርቲ ብቻ ሳይሆን ከምትጽፉት ስር አውጋጅ ከፋፋይ ወዘተ አስተያየት ከበዛባችሁ ከወዴድ ቢሮ የወጣ እንጂ የግለሰብ እንዳልሆነም ተረድቶ የሚል ጠቅላላ ያለ ማስተያየት እየተሰጠ ይገኛል። የወዴድ ካድሬን አደራጅቶ አስተያየት እንዲሰጥ የሐሰት መረጃ እንዲያሰራጭ በጎጥ እንዲከፋፍል የሚጽፉትን እንዲዘልፍ በማድረግ ለውጥ ማምጣት አይቻልም። አደባባይ የወጣ ነዝ አስተያየት ጽፎ ለማባላት በማሰራጨት ማሸነፍም ፍጹም ተቀባይነት የለውም። ይህ ሁሉ ድካም ህዝብ ባንድነት ከጫፍ ጫፍ ወጥቶ በመቃወሙ የመጣ እንደሆነ ግን ይታወቅ ይገባል። የአማራ ልዩ ኃይል ሲወስን እንደ ቀድመ ሁኔታ ከተነሱት መካከል የወያኔና የኦነግ ጉዳይ ነው። ኦነግ ሲባል ስሙን ለመጠቀም ያህል እንጂ የኦሮሞ ብልጽግና የሚያዘዘው ታላቅ ያገዛዙ ኃይል መሆኑ ሊታወቅ ይገባል። ይህ ኃይል በተለያዩ አካባቢዎች ጥቃት ከፍቷል። አጣየለይ በቡድን መሳሪያ ጭምር ጥቃት የከፈተ ሲሆን አጣየለይ ጥቃት የሚከፍት ህዝብን ጭምር አስተባብረው ነው። ወያኔ በሱዳን በኩል ኃይል አስጠግቷል። ከዛ ውጪ ወያኔ ቅጥረኛ ትግራይ ቲቪ ጥላትን ከወልቃይት ተን እናሰፍራለን ሲልም ተደምጧል። አማራ የመውረር ስጋት አለብን የተባለው ቅድመ ሁኔታዎቹ የተቀመጡ ለዚህ ነው። ህዝብ ወሳኔ እየተቃወመ ባለበት ስጋቶቹ ግን አሁን መሆኑአቸው አይቀርም። ስለዚህ ህዝብ ግልብጥ ብሎ ወጥቶ የተቃወመው ስጋቱን ስለሚያውቅ እንጂ ቅድመ ሁኔታው የተቀመጠው የሚመጣው ጥቃት ስለሚያውቅ አስቀድሞ ይህንን ትልቅ አገር አፍራሽ ቡድን መጥቶዳኛውን ማስወገድ ይገባል። ከቤታችን መፍረስ በተጨማሪ ገዘባችንም እየተወሰደብን ነው ሲሉ የአዲስ አበባ ነዋሪዎች ተናገሩ። በአዲስ አበባ ዙሪያ የሚገኙ ነዋሪዎች ቤታቸው እየፈረሰ መሆኑን ገልጸው የቤታችን መፍረስ አልበቃ ብሎ ገዘባችን እየተወሰደብን ነው ሲሉም አመረዋል። በአዲስ አበባ አካባቢ ከተማ የነዋሪዎች ቤት እየፈረሰ ሲሆን የሚፈርሱበት አካላት በድንገት መጥተው ቤቱን በማፍረስ የሚፈልጉትን ዕቃ እንደሚወስዱም ተጠቁሟል። ዓለም ባንክ አካባቢ በተለምዶ ማርያም ሰፈር ተብሎ በሚጠራው ቦታ የሚኖሩ አንድ አባወራ እንደገለጹት ከ50 ቅጠል በላይ ቆርቆሮ እንደተወሰደባቸው ጠቁመዋል። ያንስ ቆርቆሮን ቢሸጠው ለተወሰነ ጊዜ ቤት ክራይ የሆነኝ ነበር ያሉት አባወራው ባለቤቴ አራስ በመሆኗ ስራ አትሰራም፣ እኔም ገቢዬ ዝቅተኛ በመሆኑ ችግር ላይ ወድቀናል ሲሉም ገልጸውልናል። ብዙዎች ወደ ክፍለ ሀገር ቢሄዱም ቤታቸው ፈርሶ እንደተጠበቃቸውና ለአመታት ደክሞ ያፈሩት እቃቸውም እንደተወሰደባቸው እንደወደመ ተናግረዋል። ቤታችንን ለሚያፈርሱ የጉልበት ሰራተኞች በቀን 700 ብር ተከፍሏቸዋል ያሉ ሲሆን ቤታችን እንደሚፈርስ ምሽት ተነግሮን ጠዋት የሚያፈርሱት አካላት ይመጣሉ ሲሉም አክለዋል። በዚህ የተነሳ በተለይ ልጆች ያሏቸውና አቅመ ደካሞች ለከፋ ጉዳት መገለጣቸውን በመጥቀስ ወደ ጎዳና የወጡ ብዙ ሰዎች መኖራቸውንም ነዋሪዎቹ አክለዋል። ለአዲስ አበባ ህዝብ ትልቅ ህዝባዊ ትግል ጥሪ ተደረገ። በወዴድ ኦነግ በከፍተኛ በደል ጭቆና ስቃይ መሰልቀጥ ውስጥ የሚገኙ የአዲስ አበባ ህዝብ ለትግል እንዲነሳ ጥሪ ቀርበለታል። ህዝቡ መብቱን ለማስከበር አማራ፣ ጉራጌና ሌሎች ኢትዮጵያውያን የጀመሩትን ትግል ተከትሎ ጠንከር ያለ የአደባባይ ህዝባዊ እምቢተኝነቶች እንዲጀመር ነው የአዲስ አበባ ተወላጆች ጥሪ ያቀረቡት። ህዝቡ በአገዛዙ የወደቀበትን መከራ የሚወጣው ጠንከር ያለ ህዝባዊ እምቢተኝነቶች በተከታታይ በማድረግ ነው ሲሉ ተወላጆቹ ገልጸዋል። አዲስ አበባ ጥላቶችህ እድሜ ዘመንን የደከምክበት የላብን ቤትን በላይ ላይ ፈርሶ ጎዳና ላይ ሳይዋጡ በፊት ቢያንስ አንድ ጀግንነት ስራ ያሉት ወጣቶቹ ከማሰጠታቸው በፊት ለሁለት ጥቅም ብለህ አንተ ቀድመ በጀግንነት አደባባይ ውጣ ብለዋል። ማፍረሳቸው ለማይቀር አንድም ውስጥ ሆነ ቤቱ ላይ ላይ እንዳይፈርስ ታደርጋለህ። ሁለት ስለ ነጻነት አባቶችን በጣሊያኑ ግራዚያኒ አልገዛም ብለው አሻፈረኝ እንዳሉት አብርሃም ደቦጭና ሞገስ አስገዶም ወጥተህ የማይፋቅ ደማቅ ታሪክ በዘመኑ ጥቁር ሚሊዮኖች ላይ ታሪክ ሰርተህ እርስትህን ተአጠርፋለህ። አዲስ አበባ ወያኔን በ1997 ላይ ነው ዋጋ ከፍሎ በስናይፐር አልሞ የመታት። ከዛ በኋላ የነበረው እድሜዋ የመንገዳገድ ዘመን ሆኖ ነው በ2010 የሞተችው። አዲስ አበባ ከተነሳ ኢትዮጵያ ትነሳለች። የሁሉም ኢትዮጵያ መነቃቂያ ይሆንክ አዲስ አበባ የቲክቶክ ላይ ነህ ወይስ የት ነህ በሩ ሲንኳኳ የማትከፍተው የሚልና ሌሎች አስተያየቶችን በተወላጆቹ ጎልተው ሲደመጡ ውለዋል። ጋዜጠኞችና ሰብአዊ መብት ተሟጋቾች ላይ ያነጣጠረ ጥቃቶች እንዲቆሙ ተጠየቀ። በሰብአዊ መብቶች ተሟጋቾችና በጋዜጠኞች ላይ በአገዛዙ አካላት እየተፈጸመ ያለው የዘፈቀደ እስራት እንዲቆም ተጠይቋል። ማዕከል ህጋዊ ስርዓትን ያልተከተለ እስር አፍኖ መውሰድ፣ አግቶ ለሰዓታት አቆይቶ መልቀቅ፣ አፍኖ ወዳልታወቁ ስፍራዎች ማገት፣ ድብደባ መፈጸም፣ ለቀናት ፍርድ ቤት ሳይቀርቡ አስሮ ማቆየት፣ ፍርድ ቤት በዋስትና የለቀቃቸውን ሰዎች አግዶ መያዝና የመሳሰሉትን ተግባራት እንዲያቆሙ ተጠይቋል። አገዛዙ በቅርቡ ያሰራቸውን ጋዜጠኞችና የሰብአዊ መብት ተሟጋቾች በትላንትና ዕለት መምህርትና የፖለቲካ ተንታኝ የሆነችው መስከረም አበራ ከመኖሪያ ቤቷ በፖለቲሶች ተይዛ መጎሰዷን ከቤተሰቦቿ ለማረጋገጥ ተችሏል። በጋዜጠኞችና የመብት ተሟጋቾች ላይ በተለይም ሴት የመብት ተሟጋቾች ላይ የሚፈጸሙትን ተደጋጋሚ እስር፣ እንግልት፣ ማዋከብና ዛቻን፣ ማስፈራሪያዎችን፣ ድብደባና አግቶ የመሰወር ተግባራት እንዲቆምና የሚዲያ ነጻነት እንዲረጋገጥ ከፍተኛ ትግል ያስፈልጋል። የታሰሩ የመብት ተሟጋቾች መስከረም አበራና ጋዜጠኛ ገነት አስማማውን ጨምሮ ሌሎች በዚህ ባሳለፍነው ሳምንት ውስጥ የተያዙ ጋዜጠኞች በአፋጣኝ ከእስር እንዲለቀቁም ወጣቱ ጠይቋል። በአድን የአማራን ህዝብ ክዷል፣ ተቃውሞ ተጠናክሮ መካሄድ ይገባዋል። አሁን ነገሮች ይበልጥ ግልጽ ሆነዋል። ከአማራ ውጭ ትጥቅ ማስፈታት የለም። ልዩ ኃይሎች በየአካባቢው እንደነበሩ ቀጥለዋል። አንዳንዶች ጋር ደግሞ ተጨማሪ አቅም እየተፈጠረ እንደሆነም ታውቋል። ማሪኖች በአደባባይ የሚናገሩት በመሬት ላይ የሚሆነውን ፈጽሞ የሚገናኝ አይደለም፣ ትጥቅ ያስፈታና አይደለም የሚል መግለጫ የሰጡት ቅጥረኞቹ ለምን በዚህ ደረጃ ከህዝባቸው ጀርባ መሆን እንደፈለጉ ግልጽ አይደለም። አሁን ድብብቆሹ መቆም አለበት። በግልጽ ኮሌሉ ያማራ ልጅ ያለን ጨምሮ በተለያየ አደረጃጀት የታቀፉ ታጣቂዎችን ትጥቅ ለማስፈታት ዘመቻ ከፍቷል። የለች አካባቢዎች ትጥቅ ሊዋርድ ነው እየተባለ የሚገለጸው ወሬ ሐሰት ፕሮፓጋንዳ እንዲሁም በአማራው አካባቢ ሊደረግ የታሰበው አፈናን ለማስተባበል የታሰበ ፕሮፓጋንዳ ነው። የለች አካባቢዎች ትጥቅ ሊዋርድ ነው የተባለ የሚገለጸው ሐሰት መሆኑን ሊታወቅ ይገባል። እስከመጪው ክረምት መግቢያ ድረስ ወልቃይትና ራያ ወደ ትግራይ አስተዳደር ስር እንዲሆኑ ከአገዛዙ ጋር መግባባት ላይ እንደተደረሰም መረጃዎች ይወጡ ነው። ይህ የሚታየው መጠነ ሰፊ ዘመቻ አካባቢውን ለትግራይ በማስረከቡ ሂደት ችግር እንዳይፈጠር ከወዲሁ አማራን ትጥቅ ማስፈታት እንደሚገባ ታምኖ እየተከናወነ ያለ እቅድ ነው። ስለሆነም ምን መደረግ አለበት ለሚለው በቅድሚያ ያለውን መሬት ላይ የሚሆነውን በግልጽ ማወቅ ለህዝቡ መንገር አለበት። ወደ ድብልጥግና በኋላነት ከአማራ የሚመጣውን ስጋት ለማስወገድ ሰፊ እንቅስቃሴ እያደረገ ነው። በስፋት የማይወራለት ነገር ግን ከፍተኛ ቁጥር ያለው የአማራ ምሁራን አንቂዎች እየታፈሱ መሆናቸው በጋር ሊነገር ይገባል። የባዲን አመራሮች ህዝቡን አሳልፈው መስጠታቸው ተጋልጦ ተቃውሞው ከዚህ አንጻር ተጠናክሮ መካሄድ ይገባዋል። አብን እጅ እግር የሌለው መግለጫ በማውጣት ከተንበርካችነት ጋር የማይለያይ ልፍስፍስ የለመና መግለጫ በተደጋጋሚ እያወጣ ነው። በአብን የአማራን ትግል የማለዘብ ስልት እንዳትጠለፉ የሚል አስተያየትም እየተሰጠ ነው። ለብልጽግና ካቢኔቱ ለዚህ ሁሉ መስቀልቅል ተጠያቂው አብን ነው። ህዝቡ ካሁን ከህዝብ ጋር ይቆማል ብሎ እንዲጠብቅ ሳይንሳዊ በሆነ ስልት የማዘናጋቱን ሚና እየተጫወተ ነው። የአማራ ትግል 10 ጊዜ ቆመው 10 የበወዳቸው በሚወድቁ የፖለቲካ ድርጅቶችና ካድሬ ሳይሆን በጸሎትና በክንዱ ብቻ ነጻ እንደሚወጣ ተገንዝቦ ከነሱ የሆነ ነገር ይወድቅልኛል ብሎ ሳይጠብቅ ትግሉን በዚያው መንገድ በነፍጥ ይጠብቅ። አማራ ላይ ጨርሶ አይጀምርምና ትግሉን መረር ወዳለ ደረጃ ከፍ ማድረግ አለበት። በአጣዬ ከተማ በከባድ መሳሪያ የታገዘ የተኩስ ልውውጥ እየተካሄደ መሆኑን ነዋሪዎቹ ገለጹ። በአጣዬ ከተማ ዛሬ ከንጋት ጀምሮ የተከፈተው በከባድ መሳሪያ የታገዘ ተኩስ እስከ አመሻሽ ድረስ መቀጠሉን ነዋሪዎቹ ተናግረዋል። በአጣዬ ከተማ ነዋሪዎች በዲሽቃና በሌሎች ከባድ መሳሪያዎች የታገዘ ሲሉ የጠሩት የተኩስ ልውውጥ የከተማዋን ዙሪያ ከከበቡት ተራሮች ላይ በሁሉም አቅጣጫ ነው። አጣዬ ዙሪያውን ጦርነት አለ። ተኩሱ በሁሉም አቅጣጫ የሚሰማ መሆኑም ተረጋግጧል። ከአዲስ አበባ ጎጃም ጎንደር የሚጓዙ ተሽከርካሪዎቹ ስራ በማቆማቸው ነዋሪዎቹ መቸገራቸውን ገለጹ። ከአዲስ አበባ ጎጃም ጎንደር የትራንስፖርት አገልግሎት የሚሰጡ የህዝብና የጭነት ተሽከርካሪዎች ከመጋቢት 30 ጀምሮ እንቅስቃሴ በማቆማቸው ከባህር ዳር እና ከሌሎች የአማራ ከተሞች የሚንቀሳቀሱ ተሽከርካሪዎች ስራ በማቆማቸው ከፍተኛ ችግር ውስጥ ስለመሆናቸው ነዋሪዎቹ ገልጸውልናል። በተለይ ከመጪው የትንሳኤና የረመዳን በዓል ጋር ተያይዞ የትራንስፖርት እንቅስቃሴ መቋረጡ አካባቢው ተወላጆች ወደ ትውልድ ስፍራቸው እንዳይጓዙ ለገበያ የሚቀርቡ እቃዎችና ለምግብ ፍጆታ የሚሆኑ ጤፍ ገዝቶ ለማምጣት መቸገራቸውን ነዋሪዎቹ ቅሬታቸውን ገልጸውልናል። የዕለቱ ዜና በዚህ አበቃ። Thank you.
የማክሰኞ ሚያዝያ 3 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ እንኳን በኢትዮጵያ በበሻሻም አይነስ እናት ለልጆቿ ደጉን ትመኛለችና እውን የኮሎኔሉ እናት ተነክሳለ ብለውት ከነበር ደግ ምኞታቸውን የሚገልጽ ነው። ጨፍጫፊ አውሬ ትሆናለህ ብላ እናት ልትመኝ አይተበቀምና በራስ ወዳድነትና እነክስ ባይነት ኮሎኔሉ ክፉ ፍላጎትን ይዞ ለወያኔም ለአረቡም ለአሜሪካም አገር ሽጦ ቤተ መንግስት ከገባ ጀምሮ እንኳን ንጉስ ሆን ሊባል በዚችውም ሸራፋ ስልጣኑ ህዝብን ፈሽቶና አገርን አስተራምሶ ፋሽስቶችን አስንቆ ህዝብ አይንህን ላፈር እያለው ነው። ተጨባጩ ሁኔታ የሚሰጠው መልእክት እንኳን በኢትዮጵያ በበሻሻም አትነክስ የሚል ነው። አላቅሙ የጀመረው ዘመቻ ማለትም አማራውን ህዝብ ማጥፋት አገርን መከፋፈልና የራሱን ብሔር ጠቀስ አምባገነንነት ማስፈን ከቶም የሚሆንለት አይደለም። ተመልሶ ውድቀቱን የተፋጠነም የከፋም እንደሚያደርገውም ምንም ጥርጥር የለውም። ካለበት ቤት ተጎትቶና ተገዶ ይወጣል። የሚገነባው ቤተ መንግስትም ሳይገነባ ሊንኮታኮት ይችላል። ይህን አሁን ለማድረግ አስፈላጊው የተጀመረውን ትግል አጧጥፎ መቀጠልና ከግብ ማድረስ ነው። ኮሎኔሉና ሸኔ በሰሜን ሸዋ ህዝብ ላይ ዘመቻቸውን ቀጥለዋል። በጎንደርም ህዝባዊ ኃይሉን ለማጥፋት እየጣሩ ናቸው። የጀመሩት ጸረ አማራ እርኩስ ዘመቻ ለሁሉም የሚደረስ መሆኑ ግልጽ ነው። የበላይነታቸውን ለማስረገጥ ኢትዮጵያና ኢትዮጵያዊነትን ማጥፋት አለባቸውና ነው። በመሆኑም ህዝብ ተነጣጥሎ ጥቃት ከመጠበቅ ከወዲሁ ተጥቃን ፈታም ብሎ አብሮ በመነሳት በየፊናው ብልጽግና የሚሉትን እሬት ነቅሎ በመጣል በጋራ ትግል ዘረኞችን ሊያደባይና አገርን ሊያድን ይገባዋል። በዘረኛው አገዛዝ ላይ ምንም ለቀቅተኝነት ገንጣዮችን ወያኔን ለማጥፋት ሳይስተናገድ ትግሉ ከገፋ የትግራይ ህዝብም ኢትዮጵያዊነቱን አክብሮ ከህዝብ ጎን ከተሰለፈ ኦሮሞ ወገናችንም ኮሎኔሉና አገዛዙ ደሙ የሚለውን ትግል ተካፋይ ከሆነ ስርዓቱ ይወድቃል። አዲስ አንድ ዴሞክራሲያዊ ኢትዮጵያን በሽግግር መንግስት ጎዳና መስርቶ ከባጀብን ስቃይና መከራ መገላገል እንችላለን። ከሀገራዊ ግባችን ለመድረስ ሁለገብ ትግል የግድ ነውና ትጥቅን መፍታት መቼም ሊታሰብ አይችልም። ህዝብ ተባብሮና ቆርጦ ከተነሳ ዘረኞቹን ሊያጠፋቸው ይችላል። አቅመቢስ ናቸው። ህዝብ ከተነሳባቸው ለሸኔ የሰጡት 82 እና 120 ሚሊሜትር መድፍም እርባና አይኖረውም። በዘመናዊ መሳሪያ አስካንገታ የታጠቀችው አሜሪካም የታገላት የቆረጠን ህዝብ ማሸነፍ ተስኗት ውርደቷን እንደ ሙሶሊኒ በተደጋጋሚ ተቀብላለች። ይህ ነው የታሪክ ትምህርት። ትጥቅ መፍታት በገዛ ፈቃድ አንገትን ለእርድ መፍታት ነው። አገዛዙ ደግሞ አውሬና አራጅ እየሆነ ያየነው ነው። ግድያ ፈጻሚና አስፈጻሚዎቹ የኮሎኔሉ አሽከሮች ካራቢኔሪዎች ናቸው። ቁንጮው እሱ ነው። በጎኑ ያሉ ጽንፈኞች እንጂ እሱ አላጠፋም አያጠፋም የሚሉት ኢትዮጵያን ለማጥፋት ተባባሪ ናቸው። ሸገር ክፍለ ከተማ ያልነው በእቅድ ነው እያሉንና የገዳ ልዩ የኢኮኖሚ ዞን የምንለው የኢትዮጵያን ይተካል እያሉን ኮሎኔሉ የለም ለኢትዮጵያ ቀና ያሰበ ነው ብሎ እሰጥ አገባው ጉንጭ አልፋ እንጂ ቅንጣትም ቁም ነገር የለውም። እነ ዶክተር ይልቃል በስም አማራ በገቢር ያገዛሱ ጋሻ ናቸው። የዘረኞቹ ገበና በአማራው ላይ እናምነዋለን ይባል የምንሰማው ሻቢያም ውሎ አድሮ ከማን ጎን እንደሚቆም መጠራጠር ያልጀመሩትም አይነ ህሊናቸውን ከፍተው ትላንትን ከዛሬ አጣክሰው ከታሪክ በመማር ጥንቃቄ እንዲያደርጉ ማሳሰብ እንፈልጋለን። ፋኖና በየቦታው ያሉ አገር ወዳድ ህዝባዊ ኃይሎች ተጨባጭ አንድነት ፈጥረው የተራተራ ሰለባ ከመሆን ማምለጥ አለባቸው። በሰሜን ሸዋ ጎንደር ወዘተ የቀጠለው እርኩስ ዘመቻ ነገ አፋሩንም ደቡቡንም ኮሎኔሉን አልደግፈም ያለውን ኦሮሞም የሚጎበኝ ነው። የተፋፋፊ እስር ቤቶች ግንባታ መስፋፋቱ አለ ነገር አይደለም። ከወያኔው ተመልሰው ተዛምደዋል። ስንቱ አገር ወዳድ በታፈነባት አዲስ አበባ የማይካድራል ሌሎች ፍጅቶችም ተጠያቂዎች እነ ጌታቸው ረዳ ሲንፈላሰሱም አይተናል። አማራው አዲስ አበባ እንዳይገባ ብሎ የከለከለው ኮሎኔል ወያኔን መልሶ አስገብቶ ሲያቅፍ ሲያንደላቅቅ ለማየትም በቅተናል። ከአሜሪካም ከወያኔም ተጣላ አገዛዙ ሲሉን አሰት ያልናቸው ክፍሎች ራሳቸው ላይ ዛሬ ሂስ ሊያቀርቡ ይገባቸዋል። ኢህዴን ባዴን የተባለው ቡድን የካህዲዎች ስብስብ ነው ያልነው ይኸው ዛሬም ተረጋግጧል። ይብላኝ ለባንዳው ታምራት ላይኔ ካባላ ለበሱት ሽመልስ አብዲሳን ባህር ዳር ጠርተው ካባያ ለበሱት ካህዲዎችስ ይኸው ዛሬ ጸረ አማራነታቸውን ሲያጋልጡ ሸላሚዎቹ ጸረ አማራዎች መሆናቸውን አጋልጠዋል። አማራው ያንተውነን የሚሉትን ካዲዎች የኮሎኔሉና የወያኔ ሰርጎገቦች መንጥሮ ማውጣት መጣል ማጥፋት ግዳጁ ነው። በሽዎች የታገቱ የፖለቲካ እስረኞች ይፈቱ። ህዝብ አንቀሮ የተፋውን አገዛዝ መንግስት ይያሉ ህጋዊነት ሊሰጡ የሚጠሩትንም እንቃወም። በጋራት ለዘረኛውን አገዛዝ እናውድም። ኢትዮጵያ በታጋይ ልጆቿ ተከብራ ለዘላለም ትኖራለች። አድማጮቻችን በማስከተል የወያኔና የኮሎኔሉ ኦሮሞማ ብልጽግና ጥምረት የዘርፍጅት ወንጀላቸውን አጸዳላቸውን በሚል ርዕስ አምሮ በለጠ ከአዲስ አበባ የላኩልን ትንታኔ ሁለተኛውን ክፍል እናሰማለን። የኢትዮጵያ ህዝብ በአምስት አመታቱ የኮሎኔሉ አገዛዝ ዘመን በተጨባጭ የተመለከተው ነገር ቢኖር ገዢው የኦሮሞ ብልጽግና ኦዴፓ ኦነግ ኦፌኮ ሸኔ ቅብጥር ሲልዩነት የላቸው የሚፈጽሟቸውን አገራዊ ወንጀሎች ከአንድ ማዕከል ከኮሎኔሉ የሚተላለፍ ትዕዛዝ እንደሚፈጸም መጠራጠር ስህተት ነው። ከአውሮፓ አሜሪካና አስመራ በክብር ጠርቶ በክብር የተቀበለው የኮሎኔሉ አገዛዝ ነበር። ከፊሎቹ አዲስ አበባ ከፊሎቹ ደግሞ ወደ ወለጋ ጫካ እንዲገቡ ስምሪቱን የሰጡትም ኮሎኔሉና በዙሪያው የተሰለፉ የመንግስታዊ መዋቅሩ አካሎች ናቸው። 18 ባንኮችን በተመሳሳይ ቀንና ጊዜ እንዲዘርፉ ሁኔታዎችን ያመቻቸላቸው መንግስትና መንግስታዊ ሰዎች ነበሩ። መሳሪያ ከመከላከያ በበለጠ በመንግስት ገንዘብ እየተገዛ እስካፍንጫቸው ያስተጣቀቸው ማን ሆነና ኮሎኔሉና አገዛዙ እኮ ነው። አሰልጣኙ ቀለብ ሰፋሪው ልብስ አልባሹ ሁሉ ኮሎኔሉ ነው። ለዚህ ነው የኮሎኔሉ አገዛዝ ሙሉ በሙሉ ወደ መንግስታዊ ሽብርተኝነት ተቀይሯል የሚባለው። መንግስታዊው የኮሎኔሉ አገዛዝ አንድ እግሩ ከጫካዎቹ በሌላ እግሩ ከአራት ኪሎ የሚባለው። ኢትዮጵያን ዛሬ መንግስትም ህግም የሌላት አገር ናት እያሉ ብዙዎች ሲናገሩ የሚደመጡት ካለ ምክንያት አይደለም። ታዲያ ከሰሞኑ ደግሞ አንድ የተጃጃለ የፖለቲካ ጨዋታ ሲነገር ይደመጣል። ሸኔና መንግስት የሰላም ድርድር ያድርጉ ሲባል እየተሰማ ነው። መቼ ተጣሉና ጥያቄ ነው። የሚበሉት ካንድ ማድ አላማቸው እና ግባቸው ተመሳሳይ እስከሆነ ድረስ እስካሁን ባለው ሁኔታ የሚያጣላቸውም ሆነ ለእርቅ ወይም ስምምነት የሚያስቀምጣቸው ጉዳይ የለም። የኮሎኔል ወገዘስ ከነኦነግ ጋር በመጣመር የፈጸማቸውን ዘግናኝ የዘር ፍጅት ለማሳየት የተጠቀመባቸውን ዘዴዎችና የአፈጻጸም ሂደቶችንና ተግባራቸውን ከተባበሩት መንግስታት የዘር ፍጅት ወይም ጄኖሳይድ ስምምነትና ህግ ጋር ማገናዘቡ አስፈላጊ ይሆናል። የተባበሩት መንግስታት ድርጅት የጄኖሳይድ ህግ መሰረት ያንድን አገር ነገድ፣ ጎሳ፣ ብሔር ወይም ሃይማኖትን ሆን ብሎ አቅዶ ሙሉ በሙሉ ወይም በከፊል ለማጥፋት የሚፈጸም ፍጅት ጄኖሳይድ ወይም የዘር ፍጅት ይባላል ብሎ እንደሚያስቀምጠው በቅድሚያ ይታወቃል። ከዚህ ህግና ደንብ አንፃር የኦሮሞማው ጥምር ኃይል በአማራም በጉራጌም አፋር ሶማሌ ወዘተ ህዝብ ላይ የዘር ፍጅት ተግባራትን እንዴት ፈጸሟቸው? ምን አይነት ዘዴዎችንስ ተጠቀሙ? ከወያኔስ ጋር ምን ይመሳሰላል? በምንስ ይለያያል? ከሚሉት ጥያቄዎች በመነሳት ክንውኖቹን ማሳየት ይቻላል። የኦሮሞማው ጥምር ኃይል ልክ እንደ ወያኔ ሁሉ በአማራ ህዝብ ላይ የፈጸማቸው የዘር ፍጅት ተግባራትን አካላዊና አምራዊ ጉዳቶች ብሎ በሁለት ከፍሎ ማየት ይቻላል። የኮሎኔሉ አገዛዝ በአማራው ህዝብ ላይ የዘር ፍጅትን ለመፈጸም የወያኔን ዘዴ እንዳለ ነው የተጠቀመው። የአማራ ምንደኛና ሆዳደር ባንዳዎችንም ተጠቅሟል። በአዴን የሚለውን ስማቸውን ወደ አዴፓ ብልጽግና ማስቀየሩ ብቻ ነው ልዩነቱ። የኮሎኔሉ አገዛዝና ጥምር ኃይሎቹ በሻሸመኔ፣ በዝዋይ፣ ባሩሲ ወዘተ በታቀደና በተጠና መንገድ አማራዎችንና ኦርቶዶክስ ተዋህዶች ላይ የዘር ፍጅት ተፈጽሟል። በአማራዎች የኦርቶዶክስ ተዋህዶ አማኞች መኖሪያ ቤት አጥር፣ በር፣ ግርግዳ ላይ ልዩ ምልክቶችን በማድረግ ነበር የዘር ፍጅት የፈጸሙባቸው። የኦሮሞማው ቄሮዎች በመልክቱ እየተመሩ ግድያዎችን ፈጽመዋል። ቤቶችን አቃጥለዋል፣ ንብረት አውድመዋል። መውጣት ያልቻሉ ደካሞችም በቤት ውስጥ ተቃጥለዋል። የጭካኔያቸው ጥግ የሰው ልጅን ዘቅዝቆ እስከ መስቀል አድርሷቸዋል። ይህ የግፍ የዘር ፍጅት ተግባር በወለጋ፣ በደራ፣ ባጣዬ፣ ካራቆሬ፣ ሸዋሮቢትም ተደግሟል። ምክንያታቸው አገራችን ለቃችሁ ውጡ ማለት ብቻ ሳይሆን ከኛ ዘንድ መጣችሁ፣ የባንክ ሂሳብ ከፍታችሁ፣ ገንዘብ አጠራቅማችሁ፣ የቆርቆሮ ቤት ሰራችሁ፣ ሆቴልና ሱቅ ከፈታችሁ፣ የተወሰኑትን ደግሞ መኪና ገዛችሁ ወዘተ የሚል መሆኑ የቱን ያህል ስግብግብነትና ምቀኝነት የተጠናወታቸው መሆኑን ቁልጭ አድርጎ ያሳያል። ወያኔ በወልቃይት ሁመራና ራያ የፈጸመውን የዲፖርቴሽን ማባረር ተግባር የኦሮሞማ ዘረኞችም በወለጋ፣ በደራ፣ በሻሸመኔ፣ ባጣዬ ወዘተ ተፈጽመውታል። ይህ ደግሞ በተባበሩት መንግስታት ህግ መሰረት በዘር ፍጅት ያስጠይቃል። የሰው ልጅን ከፍላጎቱ ውጪ አስገድዶ መሰወር ወይም የወሲብ ባሪያ ማድረግ አንዱና ትልቁ በዘር ፍጅት የሚያስጠይቅ ተግባር ነው። የደምቢዶሎ ዩኒቨርሲቲ ተማሪዎች፣ ሴት ተማሪዎችና ልጃገረዶች የሆኑ ወጣቶች ታፍነው ደብዛቸው ከጠፋ ይችን ደብዳቤ ጽፈን ለዲሞክራሲ ሬዲዮ አንዲሺ 216 ቀናት አለፋቸው የሚል ዜና ሰማው። እጅግ የረዘመ የሰቆቃ ህይወት ፍኖተ ዲሞክራሲዎች ለ1216 ቀናት ካለምንም ማቋረጥ ለነዚህ በግፍ ለታፈኑ ድምጽ በመሆናችሁ ምስጋናም ክብርም ይገባችኋል እላለሁ። ወደ ልጃገረዶቹ ጣፈንታ ስንመጣ ወይ ይገደሉ ወይም የወሲብ ባሪያ ሆነው እየተሰቃዩ ይሁን በወል መታወቅ አለመቻሉ ከባድ ሐዘናችን ነው። የኮሎኔሉ አገዛዝ ልክ እንደ ወያኔዎች እናንተ ብትኖሩም የላችሁም የእናንተ ህልውና የሚረጋገጠው ትግሬ ስትሆኑ ብቻ ነው በሚል በሁመራ በወልቃይት ጠለምት ራያና አባላ ህዝብ ላይ የበጀት እግድ ጥሏል። ይህ ተግባር የኢትዮጵያዊነት መብቶቻቸውን መደፍጠጥ ነው። በግድ ትግሬ ካልሆናችሁ ብሎ እንዲሆኑ የማይፈልጉትን እንዲሆኑ ማስገደድ በተባበሩት መንግስታት ስምምነት መሰረት ከባድ ከሚባል የዘር ፍጅት ወንጀል ጋር ያስመድባል። በሌላ በኩል መብራት ውሃ በጀትና የህክምና አገልግሎቶችን በማገድና በመከልከል በድህነት ሲማቅቅና ድህነቱ ሲብስበት የሚታዘዘውን ሁሉ ይፈጽማል የተሳሳተ ድምዳሜ ነው። ኮሎኔሉና አገዛዙ በእነዚህ ብቻ አላበቃም። በወልቃይት ሁመራና ራያ መሬቶችን ለወያኔ መደራደሪያ እንዳደረጋቸውም ፍንጮችን እያየን ነው። ከተባበሩት መንግስታት የጄኖሳይድ ስምምነትና ህግ ከተጣሰባቸው በርካታ ድርጊቶች ውስጥ ከአዲስ አበባ ኬንያ ወይም የኛ ጋር የተያያዘው የታሪክ ክህደት የተጨባጭ ሁኔታን መሳት የእውነት ክህደት ጋር የተያያዘው ነው። በአዲስ አበባ ላይ በሁለት ዋና ዋና ክፍሎች መታየት ያለባቸው ፍርደ ገምድል ውሳኔዎች ተስተናግደዋል። የመጀመሪያው አዲስ አበባ ከኦሮሚያ ጋር እናካልላለን ብለው የወሰዱት እርምጃ መርህ ህግ ታሪክ ያከላልና የእቅድ ፕላን የሌለው የበቀልና የዝርፊያ ውሳኔ ነው። የገጠርም ይሁን የከተማ ወሰን ማካለልን መተግበር አስፈላጊ የሚሆንበት ምክንያት ምቹ አስተዳደራዊ አካባቢዎችን ለመፍጠር ነው። የወሰን ማካለል ተግባር ሁለቱንም አካባቢዎች ላይ ምንም አይነት ጫና ወይም አድሎ መፍጠር እንደሌለበት የፕላኒንግ ስነ ሳይንስ ዕውቀቱ ግድ ይላል። የማካለል ተግባር ግን በቀልን ዝርፊያን መሰረት ያደረገ ነው። ማካለል ሳይሆን አዲስ አበባን ማጨማደድ ነው። በሌላ በኩል በአዲስ አበባ ህዝብ በጀት የተሰሩ የልማት ተቋማትን ዘርፈዋል። ያከላለል ዘዴው በአንድ አገር ውስጥ ያሉ ሁለት አካባቢዎችን ማካለል ሳይሆን በሁለት የተለያዩ አገራት መካከል የተደረገ ማካለል እስከሚመስል ድረስ ተኪዶበታል። እርግጥ ነው ውስጣዊ ህልም ቅዠታቸውም በአደባባይ የተጋለጠበት ተግባር ነው። ከመቼው ተገንጥለን የአዲስ አበባን ህንጻዎች እንቀራመታለን እስከማለት የተጓዙ መሆናቸውንም ተጋልጠውበታል። በተረፉት የአዲስ አበባ ህንጻዎች ላይ ይህ ለኔ ያኛው ላንተ ትርምስንም በገሃድ ተመልክተነዋል። ዘረኞችና ጠባቦች ከሀብት ክፍፍል ላይ ይጣላሉ የሚለውን እውነተኛ አባባልንም ተመልክተናል። አዲስ አበባዎችንም ጠላት እንጂ ወዳጅ ወይም ወገን አድርገው እንዳልተመለከቱም ማረጋገጫዎችን ሰጥተውናል። የአዲስ አበባ ነዋሪዎችን በኃይል ወደ ኦሮሚያ ለማካለል ያለ ፍላጎታቸው የኦሮሚያ ማንነት በኃይል ተጭኖባቸዋል። ይህ ደግሞ የለየለት የዘር ፍጅት ተግባር ነው። ሁለተኛው በቀጥታ እጅግ ዘርፈ ብዙ የሆኑ የዘር ፍጅትና የዘር ማጥላት ተግባር የተፈጸመው በአዲስ አበባ ዙሪያ መሰረት ናቸው በሚሏቸው ሸገር ተብዬ የአዲስ አበባ አካሎች የተፈጸመው ነው። ህገወጥ በሚል ሽፋን አፈረስናቸው ይበሉ እንጂ በዘር ማጽዳት የተከናወኑ ናቸው። መጀመሪያ ኦሮሞ ያልሆኑ ኢትዮጵያውያን ቤቶች ላይ መለያ ምልክቶች ተደርገዋል። የቸገረው እርጉዝ ያገባል እንዲሉ እንዳይፈርስባችሁ ገንዘብ አምጡ ይላሉ። የተቸገረው ወይም ወገንም የደከምኩበት ቤት ከሚፈርስ ገንዘብ መስጠት ይሻላል ብለው ይከፍላሉ። ቄሮቹ ገንዘቡን በእጃቸው ካስገቡ በኋላ ያፈርሱታል። የማፍረስ ሂደቱ ለሊት በተኙበት መሆኑ ለበርካታ አደጋዎች አጋልጧቸዋል። ህፃናት በጅብ ተበልተዋል። ቤቴ አይፈርስም ያሉ ተገድለዋል፣ ተደብድበዋል። ንብረታቸውም ላይ አይን ያወጣ ዘረፋ ተፈጽሟል። ከፍርሻው ጋር በትግል የተወሰኑትም ቢሆኑ ንብረታቸውን ያታንቀሳቀሱም እግድም ተጥሎባቸዋል። ለቃመጫኛ ሲባል አቅማቸውን ያላገናዘበ የገንዘብ ክፍያ ለመጠየቅ ሲባል መሆኑ ነው። ሌላው የግፍ በትር ቤታቸው የፈረሰባቸው ዜጎች የሚከራዩት ቤት እስኪያገኙ ወይም መሄድ ወደሚፈልጉበት ቦታ እስኪሄዱ ድረስ ሰብሰብ ብለው መኖር እንዳይችሉ መከልከላቸው የቄሮችን አውሬነት በተጨባጭ ያመለከተ ነው። ከሸገር ተብየው ከተሞች ጋር እየተፈጸመ ያለው የቋንቋ ድፍጠጣ ተግባር ነው። ዜጎች በቋንቋቸው እንዳይናገሩ እግድ መጣል ብቻ ሳይሆን ኦሮምኛን እንዳፍ መፍቻ ቋንቋ እንዲጠቀሙ ማስገደድ አለ። የሙራን ተብዮች የረጅም ጊዜ የክህደትና የምንደኝነት ተግባር በኮተቤ ዩኒቨርሲቲ መምህራን ዛሬ ጋድ ወጥቷል። አማርኛ ከ8ኛ ክፍል በላይ ትምህርት እንዳይሰጥበት ወይም እንደ ትምህርት እንዳይሰጥም እግድ ተጥሎበታል። የኦሮሞማ ዘረኞችና ጠባቦች ዛሬ አማርኛ ከኦሮምኛ ቋንቋ ከእጥፍ በላይ በሚሆኑ ኢትዮጵያውያን የሚነገር መሆኑን ማገናዘብ ተስኗቸዋል። ጭፍን ጥበት ይሏል የዚህ አይነቱን ደምባራ ውሳኔ ነው። የተባበሩት መንግስታት ከጄኖሳይድ ጋር የሚያገናኘውና ኢትዮጵያም የፈረመችበት ስምምነት ሃይማኖትን መሰረት ያደረገ ጥቃት ነው። በኮሎኒያል አገዛዝ ሃይማኖታዊ ጥቃት ገደብ ያጣ ሆኗል። ቤተክርስቲያናትና መስጊዶች ይቃጠላሉ፣ ይፈርሳሉ፣ ይዘረፋሉ። የሃይማኖት መሪዎች ሹአሚውና አውራጁ ዛሬ የኮሎኒያል አገዛዝ ሆኗል። ዜጎች በሃይማኖታቸው እየተለዩ ይገደላሉ፣ በድንጋይ ይወገራሉ፣ በስለት ይታረዳሉ፣ ያንገት ማተባቸውን እንዲበጥሱ ይገደዳሉ። አረንጓዴ፣ ቢጫ፣ ቀይ ቀለም ያለው ነጠላ ወይም ቀሚስ እንዳይለብሱ ይከለከላሉ። ይሄ የኦሮሞማዎች የለየለት የጄኖሳይድ ወይም የዘር ፍጅት ተግባር ነው። በኮሎኔሉ አገዛዝና በተጣማሪ ኃይሎቹ እነ ኦነግ በአማራው ህዝብና በሌሎች ኢትዮጵያውያን ላይ ምን የህሊና ወይም የስነ ልቦና ጉዳቶች ተፈጽመዋል ወደሚለው ስንመጣ እጅግ በርካታ የሚባሉ ጥቅል መልሶችን መስጠት ይቻላል። ወያኔ በአማራው ህዝብ ላይ ከፈጸማቸው ህሊናዊና ስነ ልቦናዊ ጉዳቶች ይልቅ በኦሮሞማዎቹ የተፈጸሙት እጅግ ዘግናኝና መጠነ ሰፊ የሚባሉ ናቸው። የመጀመሪያው የስነ ልቦና ወቅር መጉጃ መሳሪያቸው አማራው ያለፈ ስርዓት ናፋቂ ነው፣ ያመጣነውን ለውጥ ሊቀለብስብን ነው፣ ለውጥ ተባልና ማለት ነው፣ ወደ ኋላ ሊመልሰን ነው። ይህ አባባል የለመዱትና ያደጉበት የውሸት ትርክት ነው። የአማራው ህዝብ ለውጥ ፈላጊ ህዝብ ነው። ለለውጥ ሲልም መስዋዕትነት የከፈለ እንጂ ለውጥ ያመከን አይደለም። ለውጥ ሲባል ደግሞ ወርተረኝነት የሚስተናገድበት ሳይሆን ወይም አንዱ ብሔር በሌሎች ዜጎች ላይ ጊዜ ሰጠኝ ብሎ ሌላውን ሊደፍጥጥ የሚልበት ጥገናዊ ለውጥ ሳይሆን ስር ነቀልና ዴሞክራሲያዊ ለውጥ ነው። ታሪኩም የሚመሰክረው ይህንኑ ነው። ከአዲስ አበባ የኛነት ትርክት ጋር በተያያዘ በአዲስ አበባዎች ላይ ብቻ ሳይሆን ኢትዮጵያ በሚሉ ወገኖች ላይ ሁሉ የተደረገ የስነ ልቦና ጥቃት ዘመቻ ነው። ከዘር ፍጅት በላይም የሚባሉ ናቸው። በአዲስ አበባ ኦሮሞማን ተቀብሎ መኖር ይቻላል። ተቀብሎ መኖር ያልቻለ ደግሞ መውጫ ተከፍቶለት እንዲወጣ ይደረጋል ብለውናል። ይህ በወለጋም በሻሸመኔም በዝዋይም በደራም የፈጸሙትና እየፈጸሙት ያለ የዘር ፍጅት ወንጀል አካላቸው ነው። በግድ ኦሮሞ ካልሆንክ በኦሮሚያ ምድር መኖር አትችልም። በዘር የሰከረ በጠባብ አስተሳሰብ የተለከፈ ስሜታዊነት ከተጠናወታቸው ቡድኖች ጋር የቱንም ያህል አሳማኝ ምክንያቶች ቢደረድሩላቸው የሚያምኑ ወይም የሚቀበሉ አይደሉም። የጌታቸው ረዳ በአዲስ አበባ ካብይ ጋር መሞዳሞድ፣ የጌታቸው ረዳ ወደ ባህር ዳር መመላለስ ደግሞ ኢህአዴግን መፍጠር የኢትዮጵያን ችግሮች የበለጠ እያወሳሰበ ይሄዳል እንጂ መፍትሄ አያመጣም። የወያኔና የኮሎኔሉ ብልጽግና ጥምረት የኦሮሞማና የወያኔዎች የዘር ፍጅት ወንጀልን አያጸዳውም። በጥቂት ዘረኞችና ጠባቦች ኢትዮጵያና ልጆቿ መሰቃየት የለባቸውም። በአስቸኳይ ስልጣናችሁን ወደ ህዝብ መልሱ። እንተባበር፣ እንታገል፣ እናሸንፋቸዋለን።
ዳግማዊ አጤ ምኒልክ ጥቁሩ የነጭ ጌታ የዛሬው ቀን የጥቁሩ ህዝብ ንጉስ ጥቁሩ የነጭ ጌታ ዳግማዊ አጤ ምኒልክና የኢትዮጵያ አብርሃም የሆኑት ባለቤታቸው እትጌ ጣይቱ ብጡል ኃይለ ማርያም ገብሬ የተወለዱበት ዕለት ነው። የሁለቱ ታላላቅ ጥቁሮች የልደት መታሰቢያ በሚዘከርበት በዚህ ዕለት የማንነት ቀውስ ወገን ደመታው አገዳ ያቆሰሳቸው ናዚ ወነጋውያን ፋሽስቱ ወያኔዎች የበታችነት ስነ ልቦናቸው ታሪክን በማርከስና ያለም ጀግኖችን በመዝለፍ የሚሽርላቸው የመሰላቸው ህዝባችን የሚሉትን የህብረተሰብ ክፍል በዘመናቸው በድቅድቅ ባርነት ጨለማው ውስጥ ከተውት እንዳይተነፍስ ንጻነቱን አፍነው አሳሩን ያሳዩት ይህንን ለመለወጥ ጣምራት ግል እንዳያደርግ ደግሞ ያለ ዘመናቸው ወደ ኋላ ተጉዘው ስላልኖሩበት ዘመነ ፖለቲካ የወለደውን የኃጢያት ክስ እየነዙ የዳግማዊ ምኒልክን ስም በማስከፋት ያላዘኑ ናቸው። ወይነጠጁ ምኒልክን ያደርጣማቸው እየጨመረ በመሄድ ላይ ይገኛል። የናዚዎቹ ነጋውያን የፋሽስቶቹ ወያኔዎች ተከታታዮችም በዘመናቸው አይናቸው ያየ ህዝባችን በሚሉት ላይ ነጻ ለማውጣት የተቋቋሙት ናዚ ወነግና ፋሽስት ወያኔ ከመፈጸመው በደል ልቅ ከ140 አመታት በፊት ተደረገ ተብሎ በተረት አባቶቹ በነ ተስፋዬ ገብረአብ የተደረሰውን ወሬ ሳያጣሩ ያመኑ የሚያዩትን ግን ማስተዋል ተስኗቸው ያለ ዘመናቸው ለድንጋይ ዘመን ሰውነት እንኳን አንሰው ይገኛሉ። የጥላቻ ብሔርተኞች የነጻነት ብርሃን የዘመናዊነት ጎዳና ያንድነት መሰረት ኮራሪ ከተስፋፊ ቅኝ ገዢ አውሮፓውያን ጋር በብርቱ ታግለው የክብር አክሊል የኩራት መንፈስ ያወረሱንን ደጋጎቹን አያቶቻችንንና ታላቁ መሪያቸው እንዳግማዊ ምኒልክን በማንጓጠጥ ስለደከሙና ሀገራችንንም ገዝግዘው ስለጣሏት ዛሬ በአለም ላይ በስደት በረሃብና በውርደት እንድትወድቅ ባደረጉን ፋሽስት ወያኔ ናዚ ወነግ ከፈጸሙብን ጭካኔ በላይ ክፋት ሀገራችን ያስተናገደች መስል በተለይ ከአማራ ወገን ውነት በተነገረ ቁጥር የድሮ ወደሚሉት ስርዓት ለመመለስ የተደረገ አስመስለው በማቀረብ ሊያሸማቅቁበት ይሞክራሉ። ያለፈውን ታሪክ ስኬት እንደመነሻ አድርጎ ከዚህ በላይ ለመስራት መነሳት የማይፈልግ ትውልድ ባለፈው ትውልድ ብቻ ሳይሆን በራሱ ትውልድ ታሪክም ሲያፍር የሚኖር ነው። የዳግማዊ ምኒልክ ጥላቻ ሪዮት አላማቸው የሆነ የርስበርስ መተላለቅ ነጋሪት ጎሳሚዎችና የጥላቻ ዶክተሮች ፖለቲካ የሚፈጥረው ትውልድ ግን የሚያፈራው ባለፈው ትውልድና በራሱ ትውልድ ታሪክ ብቻ ሳይሆን የወደፊቱንም ትውልድ ጀሰባራ አድርጎ በታሪኩና በሀገሩ ሲያፈር እንዲኖር የሚያደርግ ነው። ተወደደም ተጠላ ዳግማዊ ምኒልክ ወደፊትም ለማግኘት የሚያዳግቱ በታሪክም ያልታዩ የመላው ጥቁር ዓለም ክስተት ናቸው። በካድሬዎቹ ታላቁ መሪ የተባለ ሲሞካሽ የኖረው ለዘዘናዛዊ በቢሊዮን ዶላር ውጭ እርዳታና ብድር እየጎረፈለት ከሌላው ዓለም ሊያገኘው የሚችለውን ስልጣኔ ሁሉ ያገኘ ማድረግ ያልቻለውን ነገር አጤ ምኒልክ ግን በጠላት ተገበው ከግራ ከቀኝ የሚመጣባቸውን ጠላት በትከሻ ባህያና በበቅሎ የታዘ በሱ ቆሎና ጥሬ የበሉ በወጣ ገባና አስቸጋሪው የሀገራችን መልካም ምድር የተንገላቱ ተበታትኖ ይኖር የነበረውን ህዝብ ከነበረበት ያስተሳሰብ አድማስ አውጥተው ወደ አዲስ ያስተሳሰብ አድማስ በማስገባት ለኑሮ አስፈላጊ የሆነውን ነገር ሁሉ በሀገራቸው ውስጥ ሰርተውና አሰርተው ራሳቸውን ችለው በመኖር በሰላምና በአንድነት የቆመች ታላቅ ሀገር መመስረት ይችላል። ድሮ ያኔ ድሮ ይሄ የታያቸው አለቃ ገብረሃና ራሳቸው ገብረሃና ሞታል ብለው ቤተ መንግስት ወሬው እንዲወራና ለተዘክራቸው መዋጮ የሚሆን ተገራብር አጤ ምኒልክ ወደ ትውልድ መንደራቸው ናበጋ ጊዮርጊስ እንዲልኩ ካስደረጉ በኋላ ተገራብራቸውን ጨርሰው ወደ ምኒልክ ቤተ መንግስት በመምጣት እጅ ነስተው ሲቆሙ ምን ነው አለቃ ሞታል አልተባለም ብለው ዳግማዊ ምኒልክ ቢጠረ በኖርሁበት ምድር እንደ ምኒልክ የሚሆነኝ ሰው ባጣ ተመልሼ መጣው ሲሉ መለሱላቸው አሉ። ዳግማዊ ምኒልክም ስቀው ያንተ መላ ወትሮስ መቼ ጠፋን ብለው መሽቶ ኖሮ ወደ ግብር ቤታቸው አመሩ። አለቃም እዚያው ታድመው አመሹና አዝማሪውን ተቀባይ በማለት የሚከተለውን ውስጠ ወይራ ሁለት ዘለላ ግጥም በማፍሰስ ሞቷል ካስባሉ በኋላ ሄደው ባዩት ዓለምም ሆነ ከዚያ በፊት ምድር ላይ እንደ ምኒልክ የሚሆናቸው ሰው እንዳጡ እንዲመሰከሩ። ምኒልክ መጓዙን የምትጠይቁኝ ፊትም አላለፈ ኋላም አይገኝ በማለት እውነቱን ተናግረዋል። ጥቁሩ ሰው ዳግማዊ ምኒልክ ነጭን ድል በመንሳት የነጭ ጌታ የሆኑ የምድሪቱ ብቸኛው ጥቁር ንጉሰ ነገስት ናቸው። ከዚህ በተጨማሪም ዳግማዊ ምኒልክ አቸንፈው ብቻ ሳይሆን ተሸንፈው ማቸነፍ የሚችሉ ብልህ መሪ ነበሩ። ይህ ያጤ ምኒልክ ያምሮ የበላይነት ነው እንግዲህ የዝቅተኝነትን ስሜትና ጥላቻን ቀስቅሶ ለወነግና ለውያኔ ፖለቲካ አይሆነው። አጤ ምኒልክ ማንንም ሳስገድዱ በብልህነታቸውና በሩሩነታቸው ብቻ በህዝባቸው ዘንድ እምዬ ተብለዋል። የምኒልኩን ሩሩነት ወዳጆቻቸው ብቻ ሳይሆኑ ተቀናቃኞቻቸውና ጠላቶቻቸው ፈረንጆችም አይተውታል። ተቀናቃኞቻቸው አጤ ቴዎድሮስ ሸዋን እንዲገዙ የሾማቸው በዛብህ አባድካር የወላይታው ገዢ ጦናና የጎጃሙ ንጉስ ተክለ ሃይማኖት የምኒልክን ሩሩነት ደርሷቸዋል። ይህ የዳግማዊ ምኒልክ የአምሮ ኃይል የበላይነት የዝቅተኝነትና የጥላቻ ስሜት የቀሰቀሰባቸው ወያኔና ኦነግን የነህን ታላቅ ሰው አሻራ ሊያጠፉ አብረውት ያላስተላለፉት የኢትዮጵያ ጠላትና ዳግማዊ ምኒልክ በህይወት ሳሉ ድብቅ ድባቅ ያልመቱት የውጭ ጠላት የለም። ታሪካቸው ይሰረዝ ዘንድም ብራና ፍቀው ቀለም በጥብጠው በጥላቻ ሞተር እየተነዱ ዘመቱባቸው። የጥላቻ ሐውልታ ቆሙባቸው። ስማቸው እንዳይነሳም የሚያስቀስፍ እገዳ ጣሉ። ያያቶቹን እውነት አላስቀብር ያለው ከያኔው ቴዎድሮስ ካሳሁን ግን አስተዋሽ ነውና ኮነግ ምኒልክ ሂትለር ነው እስከ ወያኔ ምኒልክ ቀኝ ገዢ ነው ድረስ ለተጎሰመው የጥላቻ ነጋሪት ዘመን በማሽረው የጥቁር ሰው ዘፈኑ ኢትዮጵያ ሀገሬ የአፍሪካ መገኛ ናት የነጻነት አርማ የሉዓላዊነት ያናብስቶች ምድር ያርበኞች ተራራ ባለም አደባባይ ግርማሽ የተፈራ የጥበብ ምልክት የፍቅር ማደሪያ ኑሪ ለዘላለም ቅድስት ኢትዮጵያ ዳግማይ ምኒልክ ዳግማይ ምኒልክ 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 ዳግማይ ምኒልክ ሲል በይፋ የዳግማይ ምኒልክን የሀገር ባለውለታነት ታሪክ ጠቅሶ ተከራክሯል። ቴዎድሮስ ካሳሁን ይህንን የዳግማይ ምኒልክን ዘመን የማይሽረው ታሪክ በመመስከሩ ብዙ እንግልትና ስቃይ ደርሶበታል። ስለ ዳግማይ ምኒልክ መዘፈኑ በችሎታው ያገኘው የስፖንሰርሺፕ ስምምነት በአክራሪ የሆነት ፕሮግራም አቀንቃኞች ጫጫታ ምክንያት ስምምነቱ ፈርሷል። ከሀገር እንዳይወጣ ታግዶ የውጭ ሀገር ትርኢቶቹ ተሰርዘውበታል። በሀገር ውስጥም ሊያቀርባቸው ያዘጋጃቸው አውደ ሙዚቃዎች ፈቃድ ተነፍቋቸዋል። ይህንን ሁሉ መስዋዕትነት የከፈለው እንደ ፋሽስት ወያኔ ደሃ እየመተረ እርጉዝ እየገደለ ሀገር ስለዘረፈ አይደለም። ቴዎድሮስ ካሳሁን ይህንን ሁሉ መስዋዕትነት የከፈለው የአያቶቹን እውነት አላስቀብርም ብሎ የዳግማዊ ምኒልክን የሀገር ባለውትለታነት የሻረውን የወያኔንና የኦነግን የተባበረ ፕሮፓጋንዳ ብቻውን ደምስሶ ከመቶ 20 አመታት በፊት የሆነውን ያንን የመላው ጥቁር ህዝብ ታላቀደን ዛሬ የሆነ ያህል እንዲሰማን የሚያደርግ መንፈስ የመጫን ኃይል ያለው ድንቅ የዘፈን ክልድ በታሪክ ምንጣፍ ላይ በመቅረጹ ነው። የጎሳ ፖለቲከኞችና የአፓርታይድ አራማጆች ምኒልክን ማውገዝ ከተው ፖለቲካ ማቆማቸው ስለሆነ እነቱን ቢያውቁም ስለማይጠቅማቸው ምንም ነገር ማገናዘብ ባይፈልጉ ባስፈርዝባቸውም በእነሱ የሚዘወረው ወጣትና የፈጠራ ትርክታቸው ሰለባ የሆነው ወገን ግን ዳግማዊ አጤ ምኒልክን የሚያወግዙ የዘር ፖለቲከኛ ነጆቹ እንዲያገናዝቡ የማይፈቅዱለትን የሚከተሉት 10 ነጥቦችን ማውቅ ይኖርበታል። አንደኛ ከመቶ በላይ የነበረውን የተበጣጠሰ ነገድ ቀድመው በዘመኑ ይሰሩበት በነበረው በኃይልም ሆነ በዘመኑ ስራ ላይ ባልዋለው በዲፕሎማሲ እንደ ጥንቱ ባንድ ጥላ ስር ባሰበስቡት ኖሮ ቅኝ ገዢዎች እየነጠሉ ሁላችንንም ቅኝ ግዛት እንደነበር ቅኝ ገዙን እንደነበረ አለማሰቡ የዓለምንና የአፍሪካን ታሪካው አለማወቅ ነው። ሁለት በዋናነት በሸዋ ማሮች በሸዋ ኦሮሞዎችና በሸዋ ጉራጌዎች የሚመራው የአጼ ምኒልክ ጦር እንደነጭ ወራሪ በቀለም ልዩነት የዘርግን በሚገነባ ሳይሆን አንድ ካደረገው ወገኑ ጋር እንደ አንድ ህዝብ መንደር መስርቶ በየአካባቢው የሚነገሩ ቋንቋዎችን ተላምዶ ለጠባቡ ክፍለ ሀገር ህዝቡ ሰፊ ሀገር ፈጥሮ ሁሉንም የሀገሪቷን አካባቢዎች ሀገሬ ብሎ ኗሪ መሆኑንና በዚህም የተነሳ ዛሬ ሁሉም የኢትዮጵያ ነገዶች ተወላጆች በነጮች ፊት ቀና ብለው እንዲሄዱ ማስቻሉን ለመረዳት አለመፈለግ የውቀት ጾመኛ ሆኖ በድቅድቅ ጨለማ ውስጥ መኖር ነው። 3 ዳግማዊ ምኒልክ የሰበሰቧቸው የኢትዮጵያ የጥንት አውራጃዎች እንደ ሀገር ህልውና ያልነበራቸው ከጥንት ጀምሮ የኢትዮጵያን ግዛት ሆነው የኖሩና እሳቸውን በዘመናቸው መልሰው ወደ ግዛታቸው ተቀለሏቸው እንጂ በቅኝ ግዛት ያዟቸው የሚለው ትረካ የፈጠራ ወሬ እንደሆነና አንዳችም የቅኝ ግዛት ማሳያ በኢትዮጵያ ውስጥ አለመከሰቱን አለማገናዘብ ታሪክ አለመማር ብቻ ሳይሆን የታሪክ ደጃለ መድረሱ መሆኑን 4 የስኬት ጉዳይ እንጂ መጠቅለል የሁሉም ነገድ የጎበዝ አለቆች ፍላጎት እንደነበረ ለመረዳት አለመፈለግ መስፋት እንደ ኦሮሞ ሲዳማ ወላይታ አይነት ነገዶች በብዛት በሚኖሩባቸው አውራጃዎች አካባቢ ምኒልክ ኢትዮጵያን እንደገና አንድ ካደረጉ በኋላ እንኳን እስከ 1966 አብዮት የቀጠለ የማህበረሰቡ ጠባይ እንደነበረ አለመገንዘብ 5 በተለይ የኦነግ ፕሮግራማ ቀንቃኞች ኦሮሞ ከ30 በላይ ነገዶች ማንነትን ባህል ቋንቋ ያጠፋበትን ስርዓት በደግ ያነሱና እንደዋርካ ተስፋፍተው የኖሩ በፈጠራ ታሪክ ላይ ተመስርተው ምኒልክ ማንነታችን አጥፍተዋል ሲሉ የሚያቀርቡትን ክስ መንታ ሚዛን ወይም ደብል ስታንዳርድ መሆኑን አለማጤን አለመቻል እንደውም እዛ ላይ አጤ ምኒልክ መውቀስ ካለባቸው ወደ ደቡብ በዘመቱበት ወቅት ከጥንት ጀምሮ የኢትዮጵያ መሬትና ሌሎች ነገዶች ይኖሩባት የነበረውን የደቡቡን ያተቸውን ሀገር መልሰው አንድ ለማድረግ ሲዘምቱ ከዘማቶቻቸው 2ና 300 አመታት በፊት ኦሮሞ ሌሎችን ገድሎና አጥፍቶ በማስፋፋት ያዛቸው ሌላ ነገዶች አካባቢዎች የኦሮሞ ይዘት አድርገው ማጥናታቸው በሌሎች ነገዶች ላይ ኦሮሞን ገዢ አድርጎ መሾማቸው ብቻ ነው። 6 ዳግማዊ ምኒልክ ልቀው የሚገኙበት ዘመናቸው የመጠቅለል የመገበርና የማስገበር እንጂ የሪፈረንደም ዘመን አለመሆኑን ከሰለጠኑት ከጀርመን ቢስማርክና ከጣሊያኑ ጋሪባልዲ ታሪክ ለመማር አለመቻል ሌላው የማህይምነታቸውን ጥግ ማሳያ ነው። 7 በነጮች የተገዙትን እነ ሶማሊያና ሩዋንዳን ያዩ ምኒልክ ከሚገዛን በነጭ በተገዛን ብሎ መመኘት ዓለምን ያለማወቅ ያህል ድንቁርናን መሆኑን አለመገንዘብ። 8 በምኒልክ አስተዳደር ውስጥ የነበረ የሌላ ነገድ አባላትን ተሳትፎ በማሳነስ ሀገር መልሶ አንድ የማድረጉን ዘመቻና አስተዳደር ያንድ ነገድ ብቻ እንደነበረ ማስመሰል ሌላው ቢቀር እንባ ቦላይ ዳግማዊ ምኒልክና ንጉስ ተክለ ሃይማኖት በተጋጩ ጊዜ የጅማ የወለጋ የሸዋ ኦሮሞና ጉራጌ ተባበረ ጦር ጎጃምን ወክቶ እንደነበረ እንኳን ለማስተዋወስ አለመፈለግ ህሊና ያላቸውን ታዳጊዎች ግንዛቤ መናቅ መሆኑን አለመገንዘብ ዘጠኝ የንጉስና የባላባት አስተዳደር ባህሎች በሁሉም ነገዶች ዘንድ ይሰራበት የነበረ መሆኑ ተዘንግቶ ሚኒሊክ ከአዳም በኋላ እንዳመጡት አድርጎ ማስቀመጥ እንደማይገባ ለዚህ ምሳሌ የሚሆን የከፋው ንጉስ ጋኪ ሽሮቶ ከሚኒሊክ ጦር ጋር ለመዋጋት በተቃረቡበት ወቅት በመስራቅ አፍሪካ ኡጋንዳ ተቀማጭነት የነበረው የእንግሊዝ ወታደሮች አዛዥ ለከፋው ንጉስ ድጋፍ ሊያደርግላቸው ሲጠይቃቸው የሰጧቸው መልስ ነው። ጋኪ ሽሮቶ ለእንግሊዝ ወታደራዊ አዛዥ ሲመልሱ እርዳታውን እንደማይፈልጉ በመግለጽ እሱ ካሸነፈኝ ሀገሩን ተቀልሎ ይገዛል እኔ ካሸነፍኩት ደግሞ የሱን ሀገር እተቀልላለሁ ካሉ በኋላ የየርስ በርሱ ጋ ነው ባይሆን ከባህር ማዶ ለሚመጡት መዋጋ ተረዳናል በማለት ለወቅቱ የምስራቅ አፍሪካ የእንግሊዝ ወታደራዊ አዛዥ መልሰውለታል። የዛሬዎቹ የጥላቻ ዶክተሮችና ፕሮፌሰሮች ግን በዚያ ዘመን ጋኪ ሽሮቶ የነበራቸውን አይነት ቅንነትና ውነት የላቸው። አስር ሚኒሊክ ባሁኑ ደቡብና ደቡብ ምዕራብ ኢትዮጵያ ያደረጉት የግዛት ማስመለስ ዘመቻ ከሰሜን ባላባቶች ጋር እንዳደረጉት ሁሉ ሀገር መስሎ አንድ ከማድረግ በቀር ሌላ አላማ እንደሌለው የታወቀ ጦርነቱ ዘር ለማጥፋት እንደተደረገ ማስመሰል ለዚህም ደግሞ የጥንቱን ትተን የቅርቡን እንኳን ብንወስድ የኢትዮጵያ ክልል ከምድረ ወገቡ 3 ዲግሪ እስከ 18 ዲግሪ ከግሪንዊች ሜሪዲያን ከ33 ዲግሪ እስከ 48 ዲግሪ በመለስ ሲሆን ይህም ክልል የኢትዮጵያ መሬት ሆኖ የተከለለው ኢትዮጵያን ከ13 እስከ 14 ከ13 14 እስከ 13 44 ዓመተ ምህረት በገዙት በአጻም ደጽዮን ዘመን መሆኑን አለማወቃቸው ነው። ከዚህ በተጨማሪ በአንደኛው መቶ ክፍለ ዘመን ከ20 በላይ ባንክ የዘረፉና አርሲ ላይ በአደባባይ ንጹሃንን ዘቅዝቀው የሚሰቅሉ ናዚዎች ህፃን ነፍሰ ጡር አራስ አሮጊትና ሽማግሌ ሳይሉ በድልዱም የሚያርዱ ጅምላ ፍጅትንና የድሆችንና ያቅመ ደካሞችን ንብረት ሳይቀር ፖለቲካቸው ያደረጉ አራጆች ዳግማዊ ሚኒሊክን ሊያሳውቁ የሚያስችል የሞራል ልዕልና እንደሌላቸው ከሚከተላቸው መንጋውነት የሚናገር ደፋር የህሊና ሰው መጥፋቱ የዘር ማጥፋት ወንጀል በአገራቸው ተፈጽሞ እንዲታይ የራሱን አስተዋጽኦ አድርጓል። ምንም እንኳን ወያኔም ሆነ ኦነግ የፖለቲካ ቁማር መጫወቻቸው ወቻቸውንና የስልጣን ዘመናቸውን ርዝማኔ የዳግማዊ ሚኒሊክን ውርስና ቅርስ በፈጠራ ታሪክ ላይ ተመስርተው ከማጥፋት ጋር ቢያቆራኙትም ሀቁ አትሸነፍምና ዳግማዊ አጤ ሚኒሊክ ለኛና ለጥቁሩ ህዝብ ሁሉ የዋሉትን ወደር የለሽውለታቸውን አውርተው ያልጠገቡ ጥቁር ህዝቦች ሁሉ በየአመቱ ሲዘክሩት ከመቶ 20 አመታት በላይ ሆኖታል። በዛሬው ቀን ተወልደው አድዋ ላይ ከፍ ብሎ እንዲው ለበለብ ያስቻሉት የኢትዮጵያ ሰንደቅ ዓላማም ደመናና ፀሐይ ስካልተፋለሱ ድረስ ሰማይ ላይ ቀስተ ዳመና ሆኖ ሲው ለበለብ ይኖራል። ምዬ ምንሊክ እንኳን ተወለዱልን። ዘላለማዊ ክብር በብልህነቱ ታይቶ ተሰምቶ የማይታወቅ ታሪክ ለጻፉልን ይሁን። ክብር ከመዬ ጋር አብረው ተሰልፈው ለኢትዮጵያ ብርሃን ለመሆን ለበቁትና የማይጠፋ ስራ ሰርተው ላለፉ ያደዋ ጀግና ለትጌ ጣይቱም ይሁን።